ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Consecutive harvests have failed. Conflict in South Sudan, coupled with drought, is leading to famine.
መኸር በተደጋጋሚ ያልሰመረበት ሁኔታ ነው ያለው። ደቡብ ሱዳን ውስጥ በግጭቱ ላይ ድርቁ ተጨምሮበት ሰው እየተራበ እየተሰደደም ይገኛል።
በረሃብ ምክንያት ከቀያቸው ስለተፈናቀሉ አፍሪካውያን የተናገሩት የተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ቃል አቀባይ ኤድሪያን ኤድዋርድስ ናቸው። በዕለቱ አብይ ርዕስ ዝርዝሩ ይቀርባል።
ሱዳን ወደ ጎረቤቷ ሀገር ደቡብ ሱዳን ረድኤት እንዲገባ ስትል ሁለተኛ ኮሪደር ወይም መስመር ከፈተች። በጦርነት በዳሸቀችው ሀገር ተጨማሪ 1 ሚሊዮን ህዝብ በረሃብ አፋፍ ላይ መሆኑም የተባበሩት መንግስታት ድርጅት አስጠነቀቀ። በዚህም ላይ ዘገባለን።
የሶማሊያዋ ፕሬዚዳንት አልሻባብን በሁለት ዓመት ጊዜ ውስጥ ከሀገር ጨርሶ እናጠፋለን ሲሉ ተናገሩ። የዛምቢያውን ፕሬዚዳንት አጅበው የሚጓዙ ሞተረኞችን ያሰናከሉት ተቃዋሚ መሪ በአገር ክህደት ወንጀል ተከሰሱ የሚሉት ይገኙባቸዋል። ናይጄሪያ ውስጥም ማጅራት ገትር ወረርሽኝ ገብቷል ተብሏል።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ሚያዝያ 4 2009 ዓ.ም አስተናጋጆች አሉላ ከበደና
አዲሱ አበበ፣ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ኦድሪገስ ተሰይሟል።
አሁን የሰዓቱን የዓለም ዜና።
የሶማሊያው ፕሬዝደንት ሞሐመድ አብዱላሂ ሞሐመድ አስተዳደራቸው ሽብርተኛውን ቡድን አልሻባብን ከሶማሊያ ምድር ለማጥፋት ቆርጦ መነሳቱን አስታወቁ። አያይዘውም የቡድኑ አባላት ግን ወደ ሰላም የጠረጴዛ ውይይት ሊመጡ ይችላሉ ብለዋል። ፈርማጆ በሚለው የቅጽል ስማቸው ይበልጥ የሚታወቁት እኒሁ ፕሬዝዳንት ይህን ያስታወቁት የሶማሊያው ብሔራዊ ጦር የተቋቋመበትን 57ኛ ዓመታዊ በዓል በሚከበርበት ሥነ ሥርዓት ላይ ባደረጉት ንግግር ነው። ፕሬዚዳንቱ በዚሁ መቀዲሾ በሚገኘው የመከላከያ ሚኒስቴር ቅጥር ግቢ በዓል ላይ እንደገለጡት ሶማሊያ ምድር ላይ የሚገኙ የአልሻባብ አባላት በሙሉ በሁለት ዓመት ውስጥ ድራሻቸው ይጠፋል። ለቡድኑ የሽምቅ ተዋጊ ቡድን አባላት ባስተላለፉትን መልእክት 10 ዓመት ሙሉ ሞከራችሁ፣ ግን የሶማሊያን መንግሥት መገልበጥ አልቻላችሁም፣ ይልቅስ ከየስርቻው ታድናችሁ ከመያዛችሁ አስቀድሞ ወደ ሰላማዊ ድርድር ብትመጡ ይበጃችኋል ብለዋል። አልሻባብ ለፕሬዝዳንቱ እየሰጠ ያለው ምላሽ ግን በዋና ከተማዋ ሞቃዲሾ አካባቢ ተጨማሪ ጥቃትና አመጽ ማካሄድ ሆኖ ተስተውሏል። ለምሳሌ ባለፈው እሁድ ይሄ የዛሬው ክብረ በዓል በተካሄደበት በመከላከያ ሚኒስቴር አካባቢ በነበረው የማጥቃት ሙከራ አዲሱ የጦር ኃይሎች ዋና አዛዥ ሜጀር ጀነራል መሐመድ አህመድ ጅማሌ ከተቃጣባቸው የቦምብ ጥቃት ሙከራ መትረፋቸው አይዘነጋም።
በሌላ የሶማሊያ ዜና የደህንነት ኃይሎች በባህር ላይ ዘራፊዎች የተጠለፉ 8 የህንድ መርከበኞችን ከትናንት በስቲያ ሰኞ ማስለቀቃቸውን ሶማሊያ ባለስልጣናት አስታውቀዋል። የሆቢዮ ከተማ ከንቲባ አብዱላሂ አህመድ አሊ ለአሜሪካ ድምፅ የሶማሊኛ አገልግሎት በሰጡት ቃል መርከበኞቹ በሰላም ወጥተው ለደህንነት ጠባቂዎች ተሰጥተዋል ነው ያሉት። 4 የባህር ላይ ዘራፊዎችም በቁጥጥር ስር መዋላቸው ተገልጠዋል። መርከቧ በቁጥጥር ስር የዋለችው ባለፈው እሁድ ሚያዝያ 1 ቀን ሲሆን ወደ ኪስማዮ ከተማ የምግብ ሸቀጣሸቀጦችን በማጓጓዝ ላይ ነበረች።
ሱዳን ወደ ጎረቤቷ ሀገር ደቡብ ሱዳን ረድኤት እንዲገባ ስትል ሁለተኛ ኮሪዶር ወይም መስመር ከፈተች። በጦርነት በዳሸቀችው አገር ተጨማሪ 1 ሚሊዮን የሚሆኑ ሰዎች በረሃብ አፋፍ ላይ መሆናቸውን በመግለጥ የተባበሩት መንግስታት ድርጅት ማስጠንቀቂያ ልኳል። ወደ ኋላ ላይ ዘገባ ይኖረናል።
የዛምቢያውን ፕሬዚዳንት አጅበው የሚጓዙ ሞተር ብስክሌተኞች መተላለፊያ መንገድ በመዝጋት የከለከሉት ታዋቂ የፖለቲካ መሪ በክህደት ወንጀል መከሰሳቸውን ፖሊስ ዛሬ ረቡዕ አስታወቀ። የቀድሞ ተፎካካሪያቸው የነበሩትን ኤድጋር ሉጉን እንደ ህጋዊ ፕሬዚዳንት አድርገው እንደማይቀበሏቸው የተናገሩት ተቃዋሚው ሀካይንዴ ሂቺሌማ ከትላንት በስቲያ ሰኞ ነው በቁጥጥር ስር ሊዋሉት። የፖሊስ ትዕዛዝ ባለመቀበል የሚታወቁት እኒህ የተቃዋሚ መሪ መንገድ አልለቅም በማለት የፕሬዚዳንቱን ህይወት አደጋ ላይ ሊጥሉ ነበር ሲሉ የፖሊስ ክፍሉ ዋና ኃላፊ ካኮማ ካንካንጃ አስረድተዋል። እናም ሆቺ ማሌንን እና ሌሎች 5 ሰዎችን በአገር ክህደት ወንጀልን ከሰናቸዋል ብለዋል አዛዡ። ይሄ እስከ ሞት ሊያስቀጣ የሚችለው ክስ ይግባኝ እንደሌለውም ተገልጧል።
ናይጄሪያ ውስጥ ማጅራት ገትር ወረርሽኝ ገብቶ በትንሹ 489 ሰዎች መሞታቸውን የአገሪቱ ጤና ጥበቃ ሚኒስትር አይዛክ ደዎሌ አስታወቁ። በናይጄሪያው ካዱና ክፍለ ሀገር በተካሄደው አስቸኳይ የጤና ጥበቃ ስብሰባ ላይ ሚኒስትሩ እንደተናገሩት አብዛኛዎቹ ሰለባዎች በ5ና በ14 ዓመት ዕድሜ ክልል የሚገኙ ሕፃናት ናቸው። የአካባቢውና የዓለም አቀፍ የጤና ጥበቃ ባለሥልጣናት በአብዛኛው የእስልምና አማኝ ከሆኑ ከሰሜኑ ክፍል አዛውንት ጋር ስብሰባ አድርገው ይሄ ወረርሽኝ እንደምን ሊወገድ እንደሚችል በብርቱ መክረዋል። ወረርሽኙ ይፋ ከሆነበት ካለፈው ታህሳስ ወር ወዲህ ብቻ ከ4000 በላይ የማጅራት ገትር በሽታ ህሙማን ተገኝተዋል።
በሌላ የናይጄሪያ ዜና አማጺው ቡድን ቦኮ ሐራም ዋና ከተማ ውስጥ በሚገኙት በብሪታንያ በዩናይትድ ስቴትስ ኤምባሲዎች ላይ ጥቃት ለማካሄድ ያሴረው ቅድ መክሸፉን ባለሥልጣናት አስታወቁ። የናይጄሪያ የውጭ ጉዳይ ሚኒስቴር እንደገለጠው ጥቃቱን ለማካሄድ ያሴሩ የቦኮ ሐራም አባላት የሆኑት 5 ተጠርጣሪዎች በቁጥጥር ስር ውለዋል። ሚኒስትር መስሪያ ቤቱ በኢሜይል መልእክቱ እንዳብራራው ቡድኑ አቡጃ ውስጥ የሚገኙ የሌሎች ምዕራባውያን ኤምባሲዎችን ጨምሮ እንግሊዝና ዩናይት ስቴትስን ኤምባሲዎች ለማጥቃት የተሟላ ዝግጅት አድርጎ ነበር ሲሉ አመልክተዋል። አስተያየት እንዲሰጡ የተጠየቁ ኤምባሲዎቹ ግን ለጊዜው ከመናገር ተቆጥበዋል። ቦኮ ሐራም ጥቃት ማካሄድ ከጀመረበት እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓ.ም አንስቶ ቢያንስ 18,000 ህዝብ ሰለባ ሆኗል ተብሏል። ከነኚህ መካከል ስንቶቹ አብረው የተዋጉ የናይጄሪያ ወታደሮች እንደሚገኙባቸው በውል አልታወቀም።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ዩናይትድ ስቴትስ በሶሪያ ውዝግብ ውስጥ ዳግም እጇን እንደማታስገባ ፕሬዚዳንት ዶናልድ ትራምፕ አስታወቁ። ምንም እንኳ ሶሪያ ሕፃናትን ጨምሮ አያሌ ሲቪሎችን በገደለው የኬሚካል ጦር መሳሪያ ጥቃት ተሳትፋለች ተብሎ በመታመኑ ባለፈው ሳምንት የአየር ጥቃት ቢወሰደባትም አሁን ግን ተጨማሪ ጥቃት አለመታሰቡን ነው ፕሬዚዳንት ትራምፕ የተናገሩት። ፕሬዚዳንት ትራምፕ ይህን የተናገሩት ፋክስ ከተባለው ቴሌቪዥን ዘጋቢ ማሪያ ባርቲሮሞ ጋር ትናንት ባካሄዱት ቃለ ምልልስ ነው። ሕፃናት በኬሚካዊ ጦር መሳሪያ ሲሞቱ ሳይ አንዳች ነገር ማድረግ እንዳለብን ተረዳሁ ያሉት ትራምፕ፣ የሩሲያዋ ፕሬዚዳንት ቭላዲሚር ፑቲንም በዚህ ወንጀል ከበሽር አልአሳድ ጋር መተባበራቸው ተገቢ ካለመሆኑም በላይ ለራሷ ለሩሲያም አይበጅም ብለዋል። ይህ በእንዲህ እንዳለ የሶሪያው ኬሚካል መርዝ በሽምቅ ተዋጊዎቹ ይዞታዎች አካባቢ የሚካሄደው የአየር ጥቃት ያስከተለው መዘዝ ነው ስትል ሩሲያ የሰጠችውን አስተያየት የዩናይትድ ስቴትስ ውድቅ አድርገዋለች። የሰሜን ኮሪያን የኒውክሌርና የሚሳይል የሙከራ ተኩስ መፋጠንና ዩናይትድ ስቴትስ ከወዲሁ እርምጃ ልትወስድ ትችላለች የሚለው ወሬ ጎልቶ መሰማትን ተከትሎ በሁለቱ ኮሪያዎች መካከል እጅግ የገነነ ውጥረት ቢነግስም አውዳሚ ግጭት ይቀሰቀስ ይሆናል የሚል ስጋት ያደረባቸው ደቡብ ኮሪያውያን ግን ብዙ አይደሉም። የአሜሪካ ድምፁ ብራያን ፓደን ከሶል ባጠናቀረው ዘገባ እንዳመለከተው በዋና ከተማይቱ ያሉ አብዛኛው ደቡብ ኮሪያውያንም እየጨመረ የመጣው ወታደራዊ እንቅስቃሴ ከተጧጧፈ የፖለቲካ ድራማ ትዕይንት ያለፈ አይደለም ባይ ናቸው። አጠር ያለውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርባል።
ከዩናይት ስቴትስ ምድር መድረስ የሚችሉ ተምዘግዛጊ የጦር መሳሪያዎችን ፈጥና ለማበጀት በያዘችው ውጥኗ ሳቢያ ኒውክለርና ሚሳይሎችን በማስወንጨፍ ሙከራዎች የተጠመደችው ሰሜን ኮሪያና ዩናይትድ ስቴትስ እያደር እያየለ ከመጣ ፍጥጫ ላይ ይገኛሉ። ፒዮንግያንግ ለስድስተኛ ዙር ኒውክለርና ሚሳይሎችን የማስወንጨፍ ሙከራ በቅርቡ ታደርግ ይሆናል በሚል ስጋት ሳቢያ ዋሽንግተን በአውሮፕላን ተሸካሚዋ የዩኤስኤስ ካርል ቪንሰን የጦር መርከብ የሚመራ ተወንጫፊ የባህር ኃይል ወደ አካባቢው አንቀሳቅሳለች። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትዊተር አማካኝነት ባስተላለፉት መልእክታቸው ሰሜን ኮሪያ በገዛ ራሷ ላይ አደጋ የሚጋብዝ ድርጊት እየፈጸመች ነው ሲሉ አስጠንቅቀዋል። ፒዮንግያንግ በበኩሏ ለአሜሪካ ጥቃት አጻፋ በተለይም በደቡብ ኮሪያና በዩናይት ስቴትስ ላይ የተነጣጠረ በኒውክሌር ጦር መሳሪያ የታገዘ የጥቃት እርምጃ እወስዳለሁ ስትል ዝታለች። አንዳንድ የደቡብ ኮሪያ ነዋሪዎች በበኩላቸው ከቅርብ ጊዜ ወዲህ ይበልጥ እየጨመረና እየጠናከረ የመጣውን ዩናይትድ ስቴትስ እያሳየች ያለውን ወታደራዊ እንቅስቃሴ ከአዲሱ ፕሬዚዳንቷ ብርታትና ቁርጠኝነት ማሳያነት አያልፍም ብለው ያምናሉ።
ከተማዳ 이런 위기 슬이 없었던 건 아닌데
በዩናይትድ ስቴትስ አዲስ ፕሬዝዳንት ለስልጣን በበቃ ቁጥር ተመሳሳይ ቀውሶች ሲቀሰቀሱ አስተውለናል። ይሁንና የሚመስለውን ያህል ብዙ ትንቅንቅ ሳይጠይቁ ነው ያለፉት ሲያሉት ደግሞ የሶል ነዋሪ ናቸው። በኮሪያኛ እንደ ደቡብ ኮሪያውያኑ እምነት ተፋጠው የሚገኙት ሁሉም ወገኖች ማንንም አሸናፊ የማይሆንበትን ጦርነት ከመቀስቀስ ይልቅ ሰላም እንዲጠበቅ ከጠባጫሪነቱ ይርቃሉ ብለው ተስፋ ያደርጋሉ።
አድማጮች ለሰዓቱ ያለን ዜናም በዚሁ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይጓዛል።
በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚው የዕለቱ አቢረስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች እንደ ወትሮ ሁሉ አንድ ሁለቱን እዚህ ግድም እናሰማለን።
I believe it will make this body a more partisan place. It will make the cooling source.
ይህን አካል ይበልጥ የፓርቲ ወገንተኝነት የሚያደላበት ያደርገዋል ብዬ አምናለሁ። ሴኔቱን ብቻም ሳይሆን የጠቅላይ ፍርድ ቤቱንም በፓርቲ መስመር የሚመራ ያደርገዋል ብዬ አምናለሁ።
በዩናይትድ ስቴትስ የሴኔቱ ዲሞክራቲክ ፓርቲ መሪ ቻክ ሹመር ናቸው የተሰሙት። ሪፐብሊካኖች የጠቅላይ ፍርድ ቤቱን ዳኛ ሹመት ለማጽደቅ የተጠቀሙበትን ዘዴ ከነቀፉበት የተወሰደ ነው። ዲሞክራሲ በተግባር በስፋት ይፈትሸዋል።
በተለይ በኦሮሞ ህብረተሰብ በኩል ብዙ የሚነሱ ጥያቄዎች አሉ። ትክክል ነው። ጥያቄው ጥናት ያስፈልገዋል። ሀገር ሲኖር ነው እንግዲህ እነዚያ ሁሉ ጥያቄዎች የሚመለሱት ብለን ስለምናምን ማየት የምንፈልገው ስለ ወደፊት አብሮ መኖርን ነው።
አቶ የሱፍ ዑመር የቶሮንቶ ማህበረሰባዊ ድልድይ የተሰኘ አዲስ የህብረተሰብ ተቋም ሰብሳቢ ናቸው። በኢትዮጵያውያን በአሜሪካ ፕሮግራም በሁለተኛው አጋማሽ ይቀርባሉ። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
በአፍሪካ ቀንድ የመን፣ ናይጄሪያና ደቡብ ሱዳን ብዛት ያለው ሰው ረሃብ የሚያልቅበት አደጋ ከዕለት ወደ ዕለት እየተባባሰ መጥቷል ሲሉ የተባበሩት መንግስታት ድርጅትና ዓለም አቀፍ የእርዳታ ድርጅቶች እያስጠነቀቁ ነው። ሊሳ ሽላይን ከጄኔቫ ባስተላለፈችው ዘገባ እንደጠቆመችው ሰብአዊ ቀውሱን ይበልጡን እያከፋው ያለው የገንዘብ እጥረት ነው።
እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት አፍሪካ ቀንድ ውስጥ ግማሽ በግማሽ 5 ዓመት ያልሞላቸው ህጻናት የሆኑ ከ260,000 በላይ ሰዎች የፈጀው ከባድ ረሃብ አሁንም የእርዳታ ድርጅቶችን ይዘገንናቸዋል። ፍላጎታቸውም ያ መከራ እንዳይደገም ነው። ይሁን እንጂ በአሁኑ ወቅት የመንን የአፍሪካ ቀንድን አካባቢና አጎራባች ሀገሮችን የወረሰው ከባድ ሰብአዊ ቀውስ መዘዙ ከዚያም የከፋ ይሆናል ብለው እንደሚሰጉ ነው የሚናገሩት። በረሃብና በግጭት ምክንያት ይበላውና ይጠጋበት ፍለጋ በሀገር ውስጥ ከቀየው የሚፈናቀለው ወደ ሌላ ሀገርም የሚሰደደው ህዝብ ብዛት ከዕለት ወደ ዕለት እየጨመረ መሆኑን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አመልክቷል። የድርጅቱ ቃል አቀባይ ኤድሪያን ኤድዋርድስ
consecutive harvests have failed. Conflict in South Sudan coupled with drought is leading to famine.
መኸር በተደጋጋሚ ያልሰመረበት ሁኔታ ነው ያለው። ደቡብ ሱዳን ውስጥ በግጭቱ ላይ ድርቁ ተጨምሮበት ሰው እየተራበ እየተሰደደም ይገኛል። ሶማሊያ በአገር ውስጥ ተፈናቃይ ብዛት የሚስተካከላት የለም። የተመጣጠነ ምግብ እጥረቱ በተለይ ህጻናትና የሚያጠቡ እናቶች ላይ በጣም እጅግ በጣም ከብዶ ይገኛል።
በደቡብ ምስራቅ ኢትዮጵያ ዶሎ አዶ አካባቢ በተለይ ወደ አካባቢው አዲስ የገቡ በሆኑ ሶማሊያውያን ስደተኞች ዘንድ በጣም ህጻናት የሆኑቱ በከባድ የተመጣጠነ ምግብ እጦት በከፍተኛ ደረጃ የተጎዱ መሆናቸውን ኤድዋርድስ አክለው ገልጸዋል። አብዛኞቹ ስደተኞች ለምሳሌ ከደቡብ ሱዳን ከሚሰደዱት ውስጥ 62% ህጻናት መሆናቸውን የገለጸው UNHCR እነሱም እንደ ሌሎቹ ስደተኞች ሁሉ ከዓለም የምግብ ፕሮግራም በሚሰጥ የምግብ እርዳታ ላይ የሚተማመኑ ናቸው ብሏል። አያይዞም ለምግብ መግዣ የሚሆን ገንዘብ ስለሌለ እድላው እየተቀነሰ መሆኑን አልደበቀም። ጅቡቲ ውስጥ በ12%፣ በኢትዮጵያ በሩዋንዳና በታንዛኒያ ያሉት ስደተኞች የሚታደሉት የምግብ ራሽን ደግሞ ከ20-50%፣ ዩጋንዳ ደግሞ በ75% ራሽኑ መቀነሱን ድርጅቱ አመልክቷል። አብዛኞቹ ስደተኞች ለዕለት ጉርሳቸው ሊሰሩ ወይም አርሰው የሚበሉትን በማምረት ራሳቸውን ሊረዱ በማይችሉበት ሁኔታ በተለይ ሕፃናቱ ለከበደ ጉዳት እንደተጋለጡ ነው የተናገረው። አብዛኞቹ ከትምህርት ቤት ቀርተዋል። ኬንያ ውስጥ በድርቅ በተመቱ አካባቢዎች 175,000 ተማሪዎች ከትምህርት ቤት ከቀሩ ቆይተዋል። በኢትዮጵያ ወደ 600 የሚሆኑ ትምህርት ቤቶች ተዘግተዋል ብሏል UNHCR። በአጠቃላይ በቀጣዮቹ ሳምንታትና ወራት 5 ሚሊዮን ልጆች ከትምህርት ገበታ ሊፈናቀሉ እንደሚችሉ ነው ድርጅቱ የተነበየው። የረድኤት ድርጅቶች በሰሜን ምስራቅ ናይጄሪያ፣ ደቡብ ሱዳን፣ ሶማሊያና የመን ለተራቡት ወይም ረሃብ አፋፍ ላይ ላሉት ከ20 ሚሊዮን የሚበልጡ ሰዎች የሰብአዊ እርዳታ እንቅስቃሴያቸውን እያፋፋሙ ይገኛሉ። የዩኤንኤችሲአር ቃል አቀባይ ኤድዋርድስ ግን ገንዘብ ካላገኘን ልፋታችን ከንቱ ይሆናል፣ ችግሩም እጅግ የከበደ ደረጃ ላይ ይደርሳል ሲሉ አስጠንቅቀዋል።
What we're looking at is the needs for funding from across donors and across the international
ካለም አቀፉ ማህበረሰብ በጠቅላላ የገንዘብ እርዳታ መሰጠት እንዳለበት ነው። ሁኔታው እጅግ በጣም አጣዳፊ ደረጃ ላይ ይገኛል። አፍሪካ ውስጥ ከምስራቅ እስከ ምዕራብ ብዛት ያለው አካባቢ ያዳረሰ ያለበት ሁኔታ ነው ያለው። ዓለም አቀፉ ማህበረሰብ ተባብሮ አጣዳፊ እርምጃ መውሰድ ይጠበቅበታል።
በዚህ የአውሮፓውያን 2017 ዓመተ ምህረት መጀመሪያው አካባቢ የተባበሩት መንግስታት ድርጅት ረሃብ በገባባቸው 4 ሀገሮች ነፍስ አድን እርዳታ ይዞ ለመድረስ 4.4 ቢሊዮን ዶላር እንዲቀርብለት ተማጽኖ ሲያበቃ እስካሁን ያገኘው ግን 21% ብቻ መሆኑን አስታውቋል።
ወደ ተከታዩ የመጽሔት ርዕስ እናልፋለን። ሱዳን ወደ ጎረቤቷ ሀገር ደቡብ ሱዳን ረድኤት እንዲገባ ስትል ሁለተኛ ኮሪደር ወይም መተላለፊያ መስመር ከፍታለች። በጦርነት በላሸቀችው ሀገር ተጨማሪ 1 ሚሊዮን የሚሆኑ ሰዎች በረሃብ አፋፍ ላይ መሆናቸውን በመግለጽ የተባበሩት መንግስታት ድርጅት አስጠንቅቋል። ጂል ክሬግ ከናይሮቢ ኬንያ የላከችውን ዘገባ አዳነች ሳዬ ይዛ ቀርባለች።
ደቡብ ሱዳን ከግጭት ከረሃብና ከምግብ እጥረት ለመውጣት በመንገዳገድ ላይ ባለችበት በአሁኑ ወቅት ጎረቤቷ ሱዳን ከዓለም የምግብ ድርጅትና ከደቡብ ሱዳን መንግስት ጋር በመተባበር እህልና ጠጋኝ ምግብ ወደ ሀገሪቱ ለማስገባት ሁለተኛ መተላለፊያ መስመር ከፍተዋል። 1200 ሜትሪክ ቶን ምግብ የጫነ የመጀመሪያው የ27 የጭነት መኪናዎች ካሚዮን በያዝነው ወር ደቡብ ሱዳን ገብቷል። የዓለም የምግብ ፕሮግራም ከፍተኛ ክልላዊ ቃል አቀባይ ቻርልስ ምክደኖ አብራርተዋል።
This is a transport corridor that has recently been opened up between El Obeid in Sudan and Bentiu.
Yeh bekerbu yetekefetew ye magwagaja mesmer ye Sudanun El Abeiden na ye Dobub Sudanun Bentun yagenañal. Ye znab waqt bemechochu senenna hamle worat ust kemegbatu befit 10,000 metric ton የሚሆን ምግብ ወደ ደቡብ ሱዳን የማስገባት እቅድ አለን። ይህም 220,000 የሚሆኑ ሰዎችን ለመመገብ ያስችለናል።
ይህ ወደ ዩኒቲ ክፍለ ሀገር የሚገባ የመጀመሪያው መስመር ሲሆን ካለፉት 2 ዓመታት ወዲህ የዓለም የምግብ ፕሮግራም ከሱዳን ወደ ደቡብ ሱዳን አፐር ወይም ላዕላይ ናይል ክፍለ ሀገር የተዘረጋ ሌላ መስመር ሲጠቀም ቆይቷል። መክደኑ በገለጹት መሰረት በያዝነው ዓመት በዚሁ መስመር በኩል 7 ካሚዮኖች 200,000 ለሚሆኑ ሰዎች የሚበቃ ምግብ ለማቅረብ ችለዋል። በጸጥታ ስጋት ምክንያት ረሃብ ወደ ገባባት ዩኒቲ ክፍለ ሀገር ምግብ በየብስ ለማቅረብ አይቻልም ይላሉ ቃል አቀባይዋ።
ሊርና ማየንዲት ምግብ ለማከማቸት የሚቻልባቸው ቦታዎች አይደሉም። ስለሆነም እንዲህ አይነቱን ፈጣን የማድረስ ዘዴን እየተጠቀምን ነው። ወዲያውኑ እንደገቡ የሬዲኤቱን ምግብ የሚያከፋፍሉ በፍጥነት የሚሰሩ ቡድኖች አሉን። ግጭት ስላለና አስተማማኝ የጸጥታ ሁኔታ ስለሌለ እንዲሁም መጓጓዣ መንገድም ስለሌለ የምግብ ሬዲኤቱን በአይሮፕላን እንወረውርላቸዋለን።
ሳማሪታን ስፐርስ የተባለው መሰረቱ ዩናይትድ ስቴትስ የሆነው የሬዲኤት ድርጅት የመርሃ ግብርና የመንግስት ግንኙነት ምክትል ፕሬዚደንት ኬን አይዛክስ ከሱዳን ምግብ ማስገባት መልካም ነው፣ ይሁንና ሱዳን ደቡብ ኮርዶፋንና ብሉ ናይል ወደ ተባሉት ግዛቶቿ ምግብ እንዳይገባ የምትገድብ መሆኗን ሳያስገነዝቡ አላለፉም።
So I wish that the government of Sudan would offer the same humanitarian access that they
የሱዳን መንግስት ባሁን ወቅት ለደቡብ ሱዳን ያሳየውን ልገሳ ለሁለቱ ግዛቶችም ቢያደርገው ጥሩ ነበር።
የሱዳን የውጭ ጉዳይ ሚኒስቴርንና የመንግስት ቃል አቀባይን ምላሽ ለማግኘት የተደረገው ጥረት አልተሳካም። የተባበሩት መንግስታት የህፃናት መርጃ ድርጅት የፖሊሲና የጥብቅና ስራ አስኪያጅ ጆዜፍ አኬች አዲሱ የመጓጓዣ መስመር ድርጅታቸው እንደሚረዳ ገልጸዋል።
And is there a humanitarian corridor which comes with other services in terms of food?
ለማህበረሰቦቹ ምግብ ለማቅረብ የሚያስችል ከሌሎች አገልግሎቶች ጋር የሚዳመር መስመር ሲኖር ፕሮግራማችንን ያጠናክራል ሸክሙንም ይቀንስልናል።
የኖርዌይ የብሪታንያና የዩናይትድ ስቴትስ መንግስታት የሱዳኑን ውሳኔ የሚያሞግስ የጣምራ መግለጫ አውጥተዋል። ሁሉም ተዋጊ ኃይሎች የተቸገሩትን ማህበረሰቦች ለመርዳት እንዲቻል ሙሉና የጸጥታ ደህንነቱ የተጠበቀ ተደራሽነት እንዲፈቅዱም የጣምራው መግለጫ ጥሪ ያደርጋል። ከ365,000 በላይ የሚሆኑ ደቡብ ሱዳናውያን ሱዳን ይኖራሉ። በአጠቃላይ 1.7 ሚሊዮን የሚሆኑ ደቡብ ሱዳናውያን ወደ ጎረቤት ሀገሮች ተሰደዋል።
ወደ ቀጣዩ የትንታኔ ርዕስ እናልፋለን። አፍሪካ ውስጥ በስደተኛነት ይቅርታ ለመኖር የተሻሉ ከሆኑ ሀገሮች አንዷ ኡጋንዳ ነች። ወደ ኡጋንዳ ከሚገቡ አዳዲስ ስደተኞች ውስጥ ወዲያ ወዲህ የመዛወር ነጻነት ይተበቀላቸዋል። አገሬውም በአብዛኛው ስደተኛውን ተቀባይ ነው። ሰሜናዊ ኡጋንዳ ከሚገኝ ስደተኞች ሰፈር የአሜሪካ ድምጽ ጂል ክሬግ ስለዚህ ልዩ የሆነ የኡጋንዳ የስደተኛ ፖሊሲ ያጠናቀረችው ዘገባ አለ፣ ቆንጅት ታቀርበዋለች።
ስደተኝነትን የሚፈልግ ማንም አይኖርም፣ ብዙዎች እንዲሆኑ ይገደዳሉ እንጂ። ከሀገሩ ሁከትን ሸሽቶ የወጣ ስደተኛ በአዲሱ መጠለያው ደግሞ ያትውጣ አትግባ ቁጥጥር ይገጥመዋል። ብዙውን ጊዜም ለዕለት ጉርሱ፣ ለውሃው፣ ለጤና ጥበቃው የሌሎችን ችሮታ ጠብቆ ነው የሚያድረው። ዩጋንዳን የተመለከትን እንደሆነ ከ1.1 ሚሊዮን በላይ ስደተኞችና ጥገኝነት ፈላጊዎችን እያስተናገደች ትገኛለች። ታዲያ በብዙዎች ተንታኞች ተራማጅ በተባለላት የስደተኛ ፖሊሲዋ የኑሮ ሁኔታቸውን ቀለል ልታደርግ እየሞከረች ነች። በዩጋንዳ ጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የስደተኛ ሰፈራ መርሃ ግብር ባለስልጣን የሆኑት ሶሎሞን ኦሳካን የስደተኞቹን ጉዳይ በተመለከተ ከተባበሩት መንግስታት ድርጅት የሰብአዊ ረድኤት ቢሮ ጋር በመተባበር ይሰራሉ። የሀገራቸው የስደተኛ ጉዳይ ፖሊሲ ምንጩ በአሁን ወቅት አጎራባቾቿ ደቡብ ሱዳን፣ ኮንጎ ዲሞክራሲያዊት ሪፑብሊክና ቡሩንዲ ያሉበትን ሁኔታ ጨምሮ አፍሪካዊ ሲቸገር አፍሪካዊ ሊደርስለት ይገባል የሚለው የአብሮነት እምነት ነው ይላሉ።
So I think this policy emanates from our leaders previously most of our
እንደሚመስለኝ ይህ ፖሊሲ የመነጨው ከመሪዎቻችን ነው። አብዛኞቹ መሪዎቻችን ቀድሞ ስደተኛ የነበሩ ናቸው። በአጎራባች ሀገሮች ተጠግተው እስከ አውሮፓም ድረስ ርቀው ተሰደው የኖሩ ናቸው። ስለዚህ በዚያ ውስጥ ማለፋቸው አስተሳሰባቸውን ቀይሮታል። ስደተኛ መደገፍ እንዳለበት አለዚያ ጥላቻ እየበረታ እንደሚሄድ እንዲያምኑ አድርጓቸዋል።
በዩጋንዳ ያሉት የስደተኞች ካምፖች ሳይሆኑ የስደተኞች ሰፈራ መንደሮች ናቸው። አብዛኞቹ የስደተኛ መኖሪያዎች የተሰሩትም አገሬው በሰጣቸው ቦታዎች ላይ ነው። እናም ስደተኞች 100 ካሬ ሜትር ቦታ ለቤት እና ለጓሮ እርሻ ይሰጣቸዋል። ወዲያ ወዲህ የመዘዋወር ነጻነትም አላቸው። ተቀጥረው መስራት ወይም የንግድ ድርጅት መክፈትም ይችላሉ። ጆይስ አሉዋ ደቡብ ሱዳናዊት ስደተኛ ናቸው።
እዚህ ዩጋንዳ ውስጥ በጥሩ ሁኔታ ነው ያለነው። ምክንያቱም እንደ ደቡብ ሱዳን ውጊያ የለም። በሌላውም ነገር ቢሆን ኑሯችን በጣም ጥሩ ነው።
ጆይስ ይህን ይበሉ እንጂ ሁሉም ሰው ደስተኛ ነው ማለት አይደለም። በቅርቡ በተከፈተው የኢምፔቪ የስደተኛ ሰፈራ መንደር ከአካባቢው ማህበረሰብ ውስጥ አንዳንዶቹ ባዕድ የመጣ ስራ ይሻማናል ብለው ሲያማርሩ ይሰማሉ። ለምሳሌ ቻርልስ አቼማ
መጥፎው ነገር የሥራ ዕድል መጥበቡ ነው። ለኛ ለኗሪዎቹ ሥራ አይሰጡንም እኮ።
የተባበሩት መንግስታት ድርጅትና የዩጋንዳ መንግስት የሚሉት ደግሞ በስደተኛ ሰፈራ መንደሮቹ ያለው አብዛኛው የስራ ቦታ የሚጠይቀው እውቀት ከሀገሬው ሰው ላይገኝ እንደሚችል ነው። ቻርልስ አቼማን ቢሆኑ የስራ እድል እጥረት አለብን ብለው ያማሩ እንጂ ሀገራቸው ስደተኛን በመቀበሏ አይከፋቸውም።
አዎ፣ ዩጋንዳ እግዚአብሔርን ወዳድ ሀገር መሆኗን እናውቃለን። ስለዚህም ነው ስደተኞችን በደስታ የምትቀበለው።
ከስደተኞቹ መካከል ብዙዎቹ በቂ ምግብ አናገኝም ብለው ያማርራሉ። የተባበሩት መንግስታት ድርጅትም የችግሩ ምክንያት በቂ በጀት ባለመኖሩ እንደሆነ ነው የሚናገረው። እንደ አውሮፓውያን አቆጣጠር ከ2015 ዓመተ ምህረት ሐምሌ ወር በፊት ለገቡ ስደተኞች ለተለየ ጉዳት ሊጋለጡ ከሚችሉት በስተቀር የሚሰጣቸው የምግብ ራሽን በግማሽ ተቀንሷል። የተባበሩት መንግስታት ድርጅት ለዘንድሮ ማለት ለ2017 ዓመተ ምህረት ለዩጋንዳ መርሃ ግብሮቹ ወደ 500 ሚሊዮን ዶላር ገደማ እንደሚያስፈልገው አስታውቋል። ይሁን እንጂ እስካለፈው መጋቢት አጋማሽ የገባለት ወደ 35 ሚሊዮን ዶላር ብቻ ነው።
አድማጮች፣ ወደ መጨረሻው የመጽሔቱ ርዕስ እንሻገራለን። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ወደ ሞስኮ አቅንተዋል። ጉብኝታቸው የሚያተኩረው ሩሲያ ለሶሪያው ፕሬዚዳንት ባሽር አልአሳድ የምትሰጠውን ድጋፍ መቀጠሏን አስመልክቶ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በሚያደርጉት ንግግር ላይ ይሆናል ተብሏል። ሶሪያ ባለፈው ሳምንት በራሷ ሲቪሎች ላይ የኬሚካዊ ጦር መሳሪያ ጥቃት ማድረሷን ተከትሎም ዩናይትድ ስቴትስ የመለሰችው ወይም የሰጠችው ወታደራዊ ምላሽ በፕሬዚዳንት ትራምፕ አስተዳደር የሩሲያና ዩናይትድ ስቴትስን ትብብር ለማቀራረብ የነበረውን ተስፋ ሊያወሳስብ እንደሚችል እየተነገረ ነው። በውጭ ጉዳይ መስሪያ ቤት የአሜሪካ ድምፅ ዘጋቢ ሲድኒ ሴይን ሪፖርት ልካልናለች። ሰለሞን ክፍሌ ይዞ ቀርበዋል።
ሬክስ ቲለርሰን በኢጣሊያው የሰባቱ ሀያላን መንግስታት ውጭ ጉዳይ ሚኒስትሮች ስብሰባ ላይ ሲናገሩ ሩሲያ ለሶሪያው ፕሬዚደንት ባሻር አልአሳድ ለዓመታት እርዳታ ስትሰጥ ከቆየች በኋላ አሁን በድጋፍ ለመቀጠልና ላለመቀጠል ውሳኔዋ አማራጮች አሏት ብለዋል።
እንደ እውነቱ ሩሲያ በአሁኑ ወቅት ራሷን ያሰለፈችው ከአሳድ መንግሥት ከኢራናውያንና ከሂዝቦላ ጋር ነው። እናም ይሄ ሽርክና የሩሲያን የረዥም ጊዜ ፍላጎት ያስጠብቃል ወይስ ለሶሪያው ቀውስ መፍትሄ እየፈለጉ ካሉ ከዩናይት ስቴትስና ከሌሎች ምዕራባውያንና የመካከለኛው ምስራቅ አገሮች ጋር ማድረጉን ትመርጣለች?
ውጭ ጉዳይ ሚኒስትር ቲለርሰን አክለውም እርሳቸውና ሌሎች የዓለም መሪዎች የአሳድ ቤተሰብ አስተዳደር እያከተመ በመሆኑ ላይ ይስማማሉ ብለዋል። አሳድ የኬሚካል ጦር መሳሪያ ክምችታቸውን ሙሉ በሙሉ ማጥፋታቸውን ባለማረጋገጧ ደግሞ ሩሲያን በብርቱ ነቅፈዋል።
It is unclear whether Russia failed to take this obligation seriously or Russia has been incompetent.
ሩሲያ ያን ኃላፊነቷን በአግባቡ ስለመወጣቷ ግልጽ የሆነ ነገር የለም፣ ወይም ደግሞ ሩሲያ ያን ኃላፊነት ለመውሰድ ብቃት አልነበራትም ማለት ነው። በዚህም ሆነ በዚያ ግን በመርዙ ሕይወታቸውን ላጡ ሰዎች ውጤቱ ምንም ፋይዳ አይኖረውም።
ትላንት ከቀትር በኋላ ባሻር አልአሳድ ከሥልጣን መወገድ አለባቸው ወይ የሚል ጥያቄ የቀረበላቸው የዋይት ሐውስ ቤተ መንግሥት ቃል አቀባይ ሻን ስፓይሰር ተከታዩ ምላሽ ሰጥተዋል።
ምንም ጥያቄ የለውም። አሳድ ሥልጣን ላይ የሚቆዩባት ሶሪያ ሰላማዊ ልትሆን አይችልም። ያ እንዴት እንደሚሠራ ፈጽሞ አይታየኝም።
የሩሲያው ፕሬዚደንት ቭላዲሚር ፑቲን ግን ዩናይትድ ስቴትስ ታሪካዊ ስህተት እየፈጸሙ ነው ስላለቻቸው የአሳድን መንግሥት ማጠናከራቸውን ያቆማሉ ተብሎ አይታመንም ይላሉ የፖለቲካ ተንታኙ ቶማስ ራይት ለቪኦኤ ሲናገሩ።
ሩሲያ ለአሳድ የምትሰጠውን ድጋፍ የምታቆም ከሆነ በለውጡ ተጨባጭ የሆነ የምትፈልገውን ነገር ማግኘት ትሻለች። እዚህ ላይ ችግር የሚሆነው ሩሲያ በለውጡ የምትፈልጋቸው ነገሮች ሁሉ ዩናይትድ ስቴትስ ለመስጠት የማትፈልጋቸው መሆናቸው ነው። የምስራቅ አውሮፓና የዩክራይን እንዲሁም የኔቶ መስፋፋትን የመሳሰሉ ነገሮች ይጠቀሳሉ።
በዶናልድ ትራምፕ አስተዳደር ውስጥ አንድ ከፍተኛ ባለሥልጣን ሩሲያን ለመጀመሪያ ጊዜ በሚጎበኝበት ወቅት ውጤቱ ምንም ይሁን ምን ግን በዓለም ዙሪያ ያሉ ብዙዎች በቅርበት ይከታተሉታል።
አድማጮች ዜናውንና የመጽሔቱን ትንታኔ ርዕሶች አደመጥን። አሁን የእናንተን ድምጾች ወደምንሰማበት ከእናንተው መልስን ወደ እናንተ ወደምንሰጥበት ፕሮግራም ነው የምናልፈው። በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ የሚተላለፈው ስርጭት ይቀጥላል። በ2022059942 የውስጥ መስመር 14 የደረሱን መልእክቶቻችሁ እነኚህ ነበሩ።
ሄሎ ቪዎች እንደምናችሁ? ደህና ናችሁ ወይ? በአትላንታ ነው። ዜና መጨረሻ አካባቢ ላይ ይሄ ዘፈን ምናምን የሚታሰሙበት ቦታ ላይ መዝሙር ማሰማታችሁን ለደንቅና በርቱ ልላችሁ ነው። በተለይ ቅዳሜ ያን ሁሉ ረዥም ሰዓት ለዘፈን ከሚሰጡ ብዙ ቁም ነገር የሚሰራበት ሰዓት ነው የሚባክነው ብዬ ነው። በመናጅመንት ደረጃም ተወያይታችሁ ክርስትና ማለት የኢትዮጵያ ፕሮቴስታንት ብቻ አይደለም፣ ፕሮቴስታንቶችም አሉ። ለማሻሻል ሞክሩ።
ሄሎ ቪዎች እንደምን አላችሁ? እኔ ግርማ እባላለሁ ከዚሁ ከአሜሪካ ነው። አንድ የእናንተ ሬዲዮ ሳደምጥ አንድ ጉዳይ ገርሞኝ ነው። አሉላ ስለ ጋዜጠኛ እና ስለ ሚዲያ ነጻነት፣ እኔ አሉላ የጠየቀው ጥያቄ ገርሞኝ ነው እና እኔ አሉላን ጥያቄ ልጠይቀው። ቪኦኤንዚ እናንተ ከምታስተላልፉትን ሬዲዮ አገር ቤት ሆኖ በስንት ሚሊዮን ብር ወጪ አውጥተው ጃም እያደረጉ እናንተን እየከሰሱ እናንተ ቪኦኤ ኢትዮጵያ ቢሆን ማሰራጨት ትችላላችሁ? አሁን ቪኦኤ የምታቀርቡትን ኢትዮጵያ ውስጥ የምታቀርቡ ቢሆን መስራት ትችላላችሁ? ስንትና ስንት ሚሊዮን ብር ወጪ አውጥተው እኮ ነው እናንተን ጃም የሚያደርጉ። ኤኒዌይ የኢትዮጵያ ነገር እንግዲህ ቀን ይፍታው። እግዚአብሔር ኢትዮጵያን ይጠብቅ። ቴንክ ቪዎች ሰላሙን።
ሰላም ቪዎች እንደምን አላችሁ? ቅዳሜ ዕለት በአቶ ግዛውና በአቶ አታክልቲ መካከል ያደረገውን ክርክር አዳምጠናል። አቶ ግዛው ያለውን ሁኔታ በትክክል ነጥብ በነጥብ አስረድተዋል። በአንጻሩ አቶ አታክልቲ ግን የትምክህትና የጠባብ ኃይሎች ይህችን ሀገር ሊበታጥቋት ነው፣ እኛን አሳዎች ደግሞ ሀገሪቷን ልንጠብቃት ነው ብለዋል። በእርግጥ ሌሎች አናሳ ጎሳዎች አዎ ኢትዮጵያዊ ብሔራዊ ስሜት አላቸው። እሶ ያሉበት ምናልባት ግን እንጃ። ምክንያቱም ከ25 ዓመት በፊት ማንኛውም ኢትዮጵያዊ የትም ይወለድ የትም፣ መቀሌ የሚወለድ ጎጃም ወይም ጎንደር ወይም ወለጋ ወይም ሐረር ሸዋ፣ ኢትዮጵያዊነቱ በቂ ነበር። አሁን ያለው ከ25 ዓመት በኋላ ግን ያለ እንዴ? በብሔር ከፋፍላችሁን፣ በጎሳ ባንዲራ አድላችሁን፣ በክልል ከልላችሁን፣ መታወቂያችን ሁሉ ሳይቀር ጎሳችን ጠቅሶ ብሔራዊ አንድነታችን ብሔር ተከፋፍሎ እንዴት ነው ይችን ሀገር ጠበቅን የሚሉት አቶ አታክልቲ?
እናመሰግናለን አስተያየቶቻችሁን ያደረሳችሁን አድማጮች። አዲሱ በፕሮግራሞቻችን ላይ አስተያየቶች ተሰጥተዋል። ይልቁንም ሁለት አስተያየቶች ናቸው ምናልባት የሚያነጋግሩ ይመስለኝ። አንደኛው የኦርቶዶክስ ብቻ አትበሉ የፕሮቴስታንት እምነት ተከታዮች ክርስቲያንም አስታውሱ ብለዋል። እርግጠኛ አይደለሁም የአድማጫችንን አስተያየት አመጣጥ፣ ግን የትኛውንም የክርስትናም ሆነ የእስልምና ሌሎች እምነቶችም በዓላት ሲኖሩ ከጊዜው ጋር የሚዛመዱ ነገሮች እናቀርባለን። አድማጫችን
ያለፈውን እሁድ ከሆነ ለመላው የክርስትና እምነት ተከታዮች ነው ሆሳናን ያልነው። ኦርቶዶክስ ነው አላልንም። እንግዲህ
የትኛውን እንደሆነ እርግጠኛ አይደለሁም፣ ግን ለሁሉም አድማጫችንን አጥጋቢ መልስ ለመስጠት የምንፈልገው እንደ ስጋታቸው ሳይሆን የትኛውንም የክርስትና እምነት ሆነ ሌሎች እምነቶችንም ጭምር የእስልምና እምነት ጊዜና ቦታው በሚጠይቀው በሚነሱ ጉዳዮች ላይ አግባብ ለመስጠት እንጥራለን፣ እንሞክራለን። አንደኛው አዲሱ እኔን የጠየቁኝ ማገናኘት ተስኖኛል፣ ስለ ኢትዮጵያ መገናኛ ብዙሀን በቅርቡ ያቀረብኩትን ፕሮግራም ይመስለኛል አንስተህ በኢትዮጵያ ውስጥ ግን እናንተን የምታሰራጫቸውን ስርጭቶች ለማፈን በብዙ ሚሊዮን ብር ወጪ ይደረጋል፣ እዛ ቢሆን የአሜሪካ ድምፅ አይሰራጭም ነበር አሉኝ። ጥያቄያቸው እንዴት እንደተያያዘ አልገባኝም። መልስ ለመስጠት ግን ለአክብሮቱ አስተያየታቸውን ሰምቻለሁ። መልስ ለመስጠት ግን እንዴት እንደማደርግ እርግጠኛ አይደለሁም። ለሁሉም ለተሳትፏችሁ ሁላችሁንም እናመሰግናለን። አዲሱ ወደ ሙዚቃ እናምራ።
መልካም ነው። እረፍት እናደርጋለን በሙዚቃ ለአድማጮችም እረፍት እንሰጣለን። ምን መረጥን ይሆን
ዛሬ? በሙዚቃ የተቀነባበረ ዜማ ነው የመረጥነው። ለብዙዎች ጆሮ እንግዳ አይመስለኝም። ከዚህ ከጀርባ የምንሰማው ድምፅ ተወዳጅ የኢትዮጵያ ሙዚቃ ቅንብር ነው። የአሸናፊ ከበደ ዛሬ በሕይወት የሉም። የእሳቸው ስራ የሆነው ባለ ዋሽንቱ እረኛ ነው።
መልካም
የአሸናፊ ከበደን ባለ ዋሽንግተን እረኛ ነበር የሰማችሁት አድማጮች። እንግዲህ በሙዚቃ መሳሪያ ብቻ የተቀነባበሩ የሙዚቃ ስልቶች የራሳቸው ቦታ አላቸውና እንዲህ አጋጣሚው ሲፈቅድ እናሰማለን። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው፣ ኢትዮጵያውያን በአሜሪካ። ባለቤት ሲገኝ ነው ጉዳዩ ዛሬ። አዲሱ ያንተ ሰዓት ነው። ኢትዮጵያን በአሜሪካ እጅ ከመን
ወደ ቶሮንቶ ደውዬ አቶ ዩሱፍ ዑመርን አነጋግሬ ያለው። አቶ ዩሱፍ ማህበረሰባዊ ድልድይ የሚል ኢትዮጵያውያን የተሰባሰቡበት አንድ ድርጅት አቋቁመዋል በቅርቡ። ዓላማው ኢትዮጵያውያንን በተለይ ውጭ ያሉትን እሳቸው እንደሚሉት ተራርቀናል፣ ተከፋፍለናል፣ ተለያይተናል፣ እንደዚህ አልነበርንም ጥንት እና እንቀራረብ፣ ይሄ የእኛ ድልድይ የተለያዩትን አንድ ላይ ያገናኛል የሚል ነው ዓላማውና በዛ መሰረት ነው የተቋቋመው ብለውኛል። ጥያቄን ግን የጀመርኩት አቶ ዩሱፍን ምንድን ነው እስቲ ዋናው ዓላማው የዚህ ድልድይ በሚል ነው። ከእሳቸው መልስ እንነሳ።
መልካም።
ዋናው ምክንያት የሀገራችን የኢትዮጵያን የወደፊት እጣ እጅግ የሚያስፈራው ነው ስለታየንና በቋሚ ምስክርነት ያየናቸው ሀገሮች ላይ በጥላቻ የደረሰውን ሁሉ ስለምናውቅ ህዝባችንን የምናቀራርብበት ቢያንስ ቢያንስ ተገናኝቶ መነጋገር የሚቻልበትን ድልድይ ለማመቻቸት ነው። ለዚህም ነው ድልድይ ስም የሰጠነው። ህዝቡ ከምንጊዜም በላይ ትንሽ እንዲያው ባላጋንንም እየተራራቀ እየሄደ ይመስላል። ስለዚህ እንዲያው አንድ ቋንቋ የሚናገርበት ስለ አንድ ላይ ህዝቡን ለማመቻቸት ነው።
ድልድይ የሚባለውም እንግዲህ ከመቃቃር ወይም ከመለያየት ከመጠላላት ወደ ሰላም ወደ አንድነት እንዲሸጋገር በድልድዩ።
ትክክል ነው።
ምንድን ነው ያስፈራችሁ? በጣም አስፈሪ ሁኔታ የሚል ቃል ጠቅሰውልኛል።
ያዋክቡት ነገር ምራፍ አያገኝ ስትል አሁን እኔ አላማረኝም ስል ተጫውቶ ነበር እና
ኮምዲ ያላማራቸው
ይሄ ያላማረን ጉዳይ የአብራሽን ጠባሳ ያየ በእሳት አይጫወትም የሚባል ስለዚህ በዩጎዝላቪያ፣ በሩዋንዳ በጥላቻ ብቻ በመነሳት የደረሱትን እልቂቶች ቋሚ ምስክሮች ነን። እኛው ያየናቸው ነገር እንጂ ከታሪክ ያነበብናቸው አይደሉም። ብዙ ጊዜ ያሰበንበታል፣ ግን አሁን ጥግ የያዘ ስለሄደ ችግሩ ከዚህ በፊትም አንድ ኃላፊነት በጎደለ የሰማ ነው። እሳትና ጭድ ነው ህዝቡን የተባለው። እሳትና ጭድ ሳይሆን ለብዙ ዓመታት አብሮ የኖረ የተጋባ የተቃበረ አብሮ በጋራ ሰርግ አድርጎ ልጆቹን የዳረ ለብዙ ጊዜ አብሮ የኖረ ህዝብ ነው እና አሁንም ወደፊትም አብሮ ይኖረ ብለን እምነት አለን። ጎንደር ያለውም ገበሬ ወይ ሉባቦር ወለጋ ያለውም ገበሬ በበሬ ነው የሚያርሰው፣ የሚበላውም እንጀራ ነው። እጣ ፋንታችሁ አንድ አይነት ነው። ይህ ህዝብ አብሮም ኑሯል፣ አሁንም አብሮ መኖራል ይችላል። እንደ ሀገርም እንዲቀጥልና ልጆቹም ለትውልድ የምታልፍ ሀገር ለመስጠት የግድ እርቅ፣ ሰላምና መነጋገር፣ አብሮ መኖርን፣ መቻቻልን የድሮውን ጥላቻ ብቻ እያነሳን ብናወራ ለልጆቻችን አይተርፍምና ያንን ለታሪክ ትተን ለወደፊት እንዳይደገም ግን አብረን እየሰራን ሀገር ሲኖረን ነው ሁሉም ነገር የሚሆነው በሚል ነው። በራሳችንም ከወገኖቻ ከጓደኞቻችንም እንደምናየው እጅ ህዝቡ እየተራራቀ የአይነት ሁኔታ ነው የሚታየው። በተለይ በውጪ ነው። ሀገር ውስጥ ያለውማ አይ ቲንክ በአብዛኛው አብሮ ይኖራል፣ ችግሩንም ሁሉ አብሮ የሚገፋ ይመስለናል። ግን ይሄ ውጭ ያለውም ሀገር ውስጥ ስለሚንጸባረቅ ገና ብዙም ሳይሰፋ የሚቆምበት መንገድን ለማመቻቸት ነው እንግዲህ የኛ ሀሳብ እና ሀገር ውስጥም ያለው ህዝብ ተስፋ እንዳይቆርጥ ህዝቡ አብሮ መኖሩን እንዲያው እንትን እሳቤ ውስጥ እንዲያስገባ ሁሉንም ግምት ውስጥ ያስገባ ነው። ድንበር የለውም እንግዲህ ከእውነታው በመነሳት ነው ያለውም ትልቁ ችግርም የምናየው። እውነታውን ግምት ውስጥ ካስገባን በዚህ በሁለቱ ህብረተሰብ ያለው ችግር ነው አሁን የምናየው።
ይሄንን በመጪው ከአስር ቀን በኋላ በምታደርጉት ጉባኤ ለዚህ ያደረሳቸውን እርስዎ እንዳሉትም ብዙም ሰው እንደሚስማማበት የኢትዮጵያ ህዝብ አብሮ የኖረ አብሮ የበላ የጠጣ አብሮ የተጋባ የተዋለደ ነውና ይሄ ችግር ለምን እንደመጣና ማን እንዳመጣው ታነሳላችሁ በጉባኤያችሁ?
ችግሩን እኛ እንግዲህ የአካዳሚክ ድቤት አይደለም የምናደርገው። ታሪክ በዚህ ነበረ በዛ ወርዶ በዚህ ወጥቶ ሳይሆን እንደ ማንም ሀገር ሲገነባ ሀገር መቼም እንደ ገና ጨዋታ ወይ እንደ ጎልፍ ጨዋታ አይደለም የሚገነባው። ውጣ ውረድ አለው፣ ችግሮች ይኖራሉ ሀገር ሲገነባ። በዛን ወቅት ስለተፈጠሩት ዛሬ ያለው ትውልድ ተጠያቂ ሆኖ እርስ በራሱ የሚባላበት ምክንያት የለም ነው። ነው ያለውን ችግር ለታሪክ ትተን ወደፊትም ብዙ ብዙ ነው እንግዲህ ጥናቶች የሚያስፈልጓቸው እጅግ ብዙ የሚነሱ ጥያቄዎች አሉ። በተለይ በኦሮሞ ህብረተሰብ በኩል ብዙ የሚነሱ ጥያቄዎች አሉ። ትክክለው ጥያቄው ጥናት ያስፈልገዋል። ሀገር ሲኖር ነው እንግዲህ እነዚያ ሁሉ ጥያቄዎች የሚመለሱት ብለን ስለምናምን አብዛኛው እኛ የምናንጸባርቀው ወይንም ማየት የምንፈልገው ስለ ወደፊት አብሮ መኖርን ነው። ስላለፈው አብሮ ስለነውሩትንም ጉዳይ እናነሳለን። በእጅጉ አንዱ አወል አለው ነው እጅግ በዚህ ጉዳይ ላይ ትልቅ እውቀት አለው። ሌላ ወንድማችን ዳንኤል ጥላሁን የሚባል እሱም ጠበቃ ነው። እንደዚሁ በዚህ ጉዳይ ላይ እጅግ ጥልቅ እውቀት ያላቸው ናቸው ሁለቱም። እነዚህ ህብረተሰብ በፊትም አብሮ ይኖሩ እንደነበረ ወደፊትም አብሮ መኖር ይጠቅማል የምለውን ነው በአብዛኛው የምናንጸባርቀው።
እርስዎ ከጀመሩልኝ በዛው ልቀጥል። እኔም በጥያቄ መልክ አስቀምጨው ነበር የሁለቱ እንግዶቻችሁን በተመለከተ። ርዕሱ አቶ ዩሱፍ ሰፊ ውይይት ምክንያታዊ የሆነ ትንታኔ የሚያስፈልገው ነው። እነዚህ የጠቀሷቸውን የሁለት እንግዶች ወደፊት በሰፊው በሌላ ፕሮግራም ልንጋብዛቸው እንችላለን። አሁን ግን እነሱን የመረጣችሁበት ምክንያት ወይም መስፈርቱ ምንድን ነው? ዶክተር አወል ከለንደን ከእንግሊዝ ሀገር ነው የሚመጡት። አቶ ዳንኤል እዛው ቶሮንቶ ያሉ ጠበቃ ናቸው። ችግሮች በምትሏቸው ጉዳይ የተለየ ጥናት ያደረጉ ናቸው?
አዎ፣ ሁለቱም በዚህ በሁለቱ ህብረተሰብ ላይ እጅግ ጥናት ያካሄዱ ዶክተር አወል በብዛት በዚህ ጉዳይ ላይ ይጽፋሉ። በድረገጾች ላይ በተለያዩ ሌክቸሮችም በየዩኒቨርሲቲው ይሰጣሉ። አቶ ዳንኤል ደግሞ እንደሚታወቀው እሱም ህንድ ሀገር ነው ማስትሬቱንም የሰራው። አብዛኛውን በዚህ በኤትኒክ ኮንስቲቱሽን እና በኤትኒክ ፌዴራሊዝም ላይ ብዙ ሰርተዋል። ትልቅ ጥናት ያደረገ ሰው ነው እና እነዚህ ሁለቱም ለዚህ ጉዳይ ለአሁን ለመጀመር አይነተኛ ይህንን ጉዳይ ሊያንጸባርቁልን ይችላሉ ብለን ነው የመረጥናቸው።
መልካም። እንደ ጠቀስኩት ቀደም ብዬ እንግዲህ ወደፊት ሁለቱን እንግዶች በተለየ ፕሮግራም ጉዳዩ ሰፊ ስለሆነ ልናዋያቸው እንሞክራለን። የዚህ የዛሬው ፕሮግራም ዓላማ ግን በዚህ ኢትዮጵያውያን በአሜሪካ ኢትዮጵያውያን የሚያደርጉትን እንቅስቃሴ የምንፈትሽበት ፕሮግራም ስለሆነ ቶሮንቶ ላይ ያሉ ኢትዮጵያውያን እንዲህ አስበዋል ብለን እንደው ዜናዋን በዜና መልክ ችን አጭር ፕሮግራም ለመስራት ነው።
እንዲያው በዚሁ አጋጣሚ ቦታውን ለአድማጮቻችሁ ለመጥቀስ 427 ብሉር ስትሪት ዌስት ብሉር ስትሪት እና ስፐዳይና ሳቡዌ አካባቢ ሴንት ፖርት ዩናይትድ ቸርች የሚባለው ቦታ ላይ ነው። በሶስት ሰዓት ከሰዓት በኋላ ነው የሚጀምሩ።
በአማርኛ ሲነገር 9 ሰዓት ከቀኑ ማለት ነው።
ትክክል ነው።
እሺ፣ አቶ ዩሱፍ ኡመር የማህበረሰባዊ ድልድይ በቶሮንቶ ሰብሳቢ፣ እግዚአብሔር ይስጥልኝ። መልካም ዝግጅት ይሁንላችሁ። ከዝግጅቱ በኋላ ለአድማጭ የሚነገር ነገር ካለው ተመልሰን እንጠይቀውትና እናወያያለን።
እኔም ቪኦኤ ላይ ቅርቤ ይህንን ቅድመ ዝግጅት ለማቅረብ እድል ስለሰጣችሁኝ በጣም አመሰግናለሁ።
ይስጥልኝ።
ጊዜ ይስጥልኝ።
እኔም አዲሱንና እንግዳውን አቶ ዮሱፍ ዑመርን አመሰግናለሁ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ሁለተኛው ሳምንታዊ ቅንብር ነው፣ ዲሞክራሲ በተግባር። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት ያጯቸው ኔል ጎርሲች ሹመት ባለፈው ሳምንት አርብ በሴኔቱ ጸድቆላቸዋል። ወዲያውኑ ሰኞ ጠዋት በዋይት ሀውስ ቤተ መንግሥት በተካሄደ ስነ ስርዓትም ከ14 ወራት በፊት በሞት የተለዩትን ዳኛ አንቶኒ ስካሊያን ተክተው 113ኛው የጠቅላይ ፍርድ ቤቱ ዳኛ በመሆን ቃለ መሐላ ፈጽመዋል። በፓርቲዎቹ መካከል ከፍተኛ ትንቅንቅ ከተካሄደ በኋላ የጎርሲች ሹመት መጽደቅ ለሪፐብሊካኑ ፕሬዚዳንት ትራምፕ ከፍተኛ ድል ሆኖ ሲቆጠር፣ የሌላኛው ምክር ቤት ሴኔቱ ግን ከባድ የፖለቲካ ዋጋ አስከፍሎታል ይለናል የአሜሪካ ድምፁ ብሔራዊ ጉዳዮች ዘጋቢ ጅም መሎን ያጠናቀረው ዘገባ። ሰለሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ እንዲህ አሰናድቶታል።
በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት በዳኛ ጎርሱች ላይ የተሰጠውን የሹመት ማረጋገጫ ድምፅ ያስታወቁት ምክትል ፕሬዚደንቱ ማይክ ፔንስ ነበሩ።
ኦን ዚስ ቮት ዘ አይስ አር 54 ዘ ኔይስ አር 45
በዚህ ድምጽ ቆጠራ መሰረት የደገፉ 54 የተቃወሙ 45 ናቸው። ስለዚህ የኮሎራዶው ኒል ኤም ጎርሲች የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ሆነው መሾማቸው ተረጋግጧል።
የጎርሲች ሹመት ሊጸድቅ የቻለው ከሪፐብሊካኑና ከሶስት ዲሞክራቶች ጠንካራ ድጋፍ በማግኘቱ ነው። በሴኔቱ የብዙሃኑ መሪ ሚች ማካነል ሲናገሩ ጎርሲች የሟቹ ወግ አጥባቂ ዳኛ የአንቶኒን ስካሊያ እውነተኛ ተተኪ ይሆናሉ ብለዋል።
ለጠቅላይ ፍርድ ቤቱ አንድ ከፍተኛ አጋዥ ኃይል ይሆናሉ። የአሜሪካን ሕዝብ የሚያኮሩ ዳኛም ይሆናሉ።
ፕሬዚደንት ዶናልድ ትራምፕ የጠቅላይ ፍርድ ቤቱ ዳኛ እንዲሆኑ ያቀረቧቸውን የኒል ጎርሱችን ሹመት ለማሳገድ ዲሞክራቶች ፊሊባስተር የተባለውን የቆየ ዘዴ ለመጠቀም ከፍተኛ ጥረት አድርገው እንደነበር ይታወቃል። ለመሆኑ ይሄ ብዙ ጊዜ ተደጋግሞ የምንሰማው ፊሊባስተር ምንድን ነው? አሰራሩስ እንዴት ነው? የሕግ ባለሙያ ጠይቄያለሁ። አቶ ብርሃን ዳርጌ እዚህ በዋሽንግተን ዲሲና አካባቢዋ የሕግ ጠበቃና አማካሪ ናቸው።
ፊሊባስተርን ለማስረዳት ትንሽ ወደ ኋላ ሄደት ብለን በቅድሚያ አንድ እጩ ለዚህ ለከፍተኛው ፍርድ ቤት በሚቀርብበት ጊዜ ከፍተኛው የምክር ቤቱ ከፍተኛው አካል ሴኔት በመጀመሪያ በኮሚቴ ደረጃ ነው የሚታየው። በኮሚቴ ደረጃ ላይ በቀርቦ በሚታይበት ጊዜ በኮሚቴ ውስጥ የሪፐብሊካኖቹ እጩዎች ቁጥር በዛ ያለ ስለነበረ ለሙሉ ሴኔት ቱነት እንዲቀርቡ እኚህን የተባሉትን ዳኛ ያስተላልፋል። ያ በሚቀርብበት ጊዜ የዴሞክራቲክ ፓርቲው ተወካዮች ሴኔት ውስጥ ያሉት ፊልባስተር የሚባለውን የፓርላሜንተሪ አሰራር መንገድ በመጠቀም ለሙሉ ሴኔቱ ለሚሰጠው ለሙሉ ምርጫ እንዳይቀርብ ለማቆም ሙከራ ያደርጋሉ። ይሄን የሚያደርጉት በምን መልክ ነው? ዴሞክራቲክ ፓርቲው አንዱ ወይንም ሁለት ሶስቱ የሴኔት አባል በመነሳት ክርክር ይጀምራል። በዚህ ባለፈው ሁኔታ ላይ የነበረው አንዱ ሴኔተር ተነስተው ተከታታይ ከ15 ሰዓት የበለጠ ክርክር ሲያደርጉ ስለ ሰውየው እያነሱ ሲጥሉ ነበር እና ያንን አስቁመው ወደ ምርጫ ለመሄድ 60-40 60% ከመቶ አግኝተው ነው ሪፐብሊካኖቹ ማሳለፍ የሚችሉት። ያንን እንዳያደርጉ ወደ ሙሉ ምርጫ እንዳይሄዱ የማቆሚያ መንገድ ነው ይሄ ፊልባስተር አነስተኛው የፓርቲ የንዑሱ ፓርቲ የሚጠቀምበት።
እና ዲሞክራቶቹ ያን ፊልባስተር ታክቲክ ለመጠቀም ምን አገዳቸው?
እነሱ ይሄንን እየተጠቀሙ እያሉ የሪፐብሊካኖች ሴኔተሮች ያለውን የፓርላሜንተሪ ስርዓቱን ህግ እንቀይር፣ መቀየር አለበት፣ ለዚህ ወደ ሙሉ መድረክ ላይ ሙሉ ምርጫ ላይ ዳኛውን አቅርበው በድምፅ ብልጫ ለማስመረጥ መቀየር አለብን በማለት ያንን ቀየሩት። ይህንን የቀየሩትም እንዴት ነው? ከዚህ በፊት በነበረው አሰራር እንዲህ ላለው ከፍተኛ ሹመት 60% ድምፅ አግኝቶ መመረጥ ነበረበት ከሴኔቶቹ መካከል። ያ ቁጥር የላቸውም ነበረ ሪፐብሊካኖቹ። ስለዚህ ምንድን ነው ያደረጉት? ይሄ የመጨረሻውን የፓርላሜንታሪ አሰራር ደንብ በመጠቀም የሚባለውም ኒውክሊየር ኦፕሽን የሚባለውን በመጠቀም ያንን የፓርላሜንታሪ አሰራር ቀየሩት። በሚቀይሩበት ጊዜ በአነስተኛ ድምፅ ማለት ከ151 እጅ በማግኘት ማለፍ ይችላል የሚል ደንብ ስራ ላይ እንዲውል አደረጉ። ያ በሚሆንበት ጊዜ ዴሞክራቶቹ በሴኔት ውስጥ ያላቸው ቁጥር 48 ስለሆነ በዛ 51% በሚለው በመጠቀም የኒውክሊየር ኦፕሽን የመጨረሻውን ኦፕሽን በመጠቀም ያስመርጡና የእጩ ወደ ተሿሚነት እንዲደርሱ አድርገዋል።
ፊሊባስተሩን ለማስወገድ ሲሉ ሪፐብሊካኖች ሴኔት ውስጥ አዲስ የለውጥ እርምጃ መውሰዳቸው ያሳዘናቸው መሆኑን በሴኔቱ የዲሞክራቶች መሪ ቻክ ሹመር ተናግረዋል። ለውጡ ሴኔቱን ይበልጥ ለተከፋፈለ ፖለቲካ አካሄድ ይዳርገዋል ብለዋል ሹመር።
I believe it will make this body a more partisan place. It will make the cooling source.
ይህን አካል ይበልጥ የፓርቲ ወገንተኝነት የሚያደላበት ያደርገዋል ብያምናለሁ። ሴኔቱን ብቻም ሳይሆን የጠቅላይ ፍርድ ቤቱንም በፓርቲ መስመር የሚመራ ያደርገዋል ብያምናለሁ።
ባለፈው ዓመት እንደሚታወሰው ፕሬዝዳንት ባራክ ኦባማ ለጠቅላይ ፍርድ ቤት ዳኝነት ያጯቸውን ሜሪክ ጋርላንድን ሪፐብሊካኖች ተቃውመው ሹመታቸውን እንዳይጸድቅ በማድረጋቸው ተበሳጭተዋል። ለማንኛውም ጎርሶች በጠቅላይ ፍርድ ቤት ውስጥ በአሁን ወቅት በወግ አጥባቂዎችና ለዘብተኞች መካከል ተከፋፍሎ ያለውን ርዕዮተ ዓለማዊ ሚዛን ይቀይራሉ ተብሎ አይጠበቅም። ይህ በእንዲህ እንዳለ ግን የሴኔቱ ሪፐብሊካን አባላት ስልጣን ከያዙ ዛሬ 83ኛ ቀናቸውን ለያዙት ለፕሬዚደንት ዶናልድ ትራምፕ ምናልባትም ከፍተኛው ነው የተባለለትን የሀገር ውስጥ ስኬት ታስገኝተውላቸዋል። ለማንኛውም የዚህ የጎርሶች ጉዳይ አንድ የጠቅላይ ፍርድ ቤት ዳኛ የሚመረጠው በፖለቲካዊ መንገድ አይደለም የሚለውን ብዥታ ለአንዴና ለመጨረሻ ጊዜ አስወግዷል።
ሰለሞን ክፍሌን ለዝግጅቱ እናመሰግናለን። አድማጮች፣ አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ሳምንታዊው ሴቶችና ቤተሰብ።
ከተመሰረተ 6ኛ ዓመቱን የያዘው የኢትዮጵያ ሴቶች መብት ማዕከል በእንግሊዝኛ ሕጽሮት ክሩ በቅርቡ ዓመታዊ ጉባኤውን ሜሪላንድ ሲልቨር ስፕሪንግ ውስጥ አካሂዷል። የዘንድሮው ጉባኤ ዝግጅት አስተባባሪዋ ወይዘሮ ታድላ ፋንታ በኢትዮጵያ በጸናው የአስቸኳይ ጊዜ አዋጅና እንደምታውን ጨምሮ በተለያዩ ርዕሶች ላይ ውይይት መካሄዱን አውስተዋል። ከሴቶችና የቤተሰብ ፕሮግራም አዘጋጅ ቆንጅታየ ጋር አጠር ያለ ውይይትም አድርገዋል።
የዘንድሮው ጉባኤ 6ኛው ነበር። ከተጀመረበት አንስቶ ነው የምንቆጥረው። በአጠቃላይ ያተኮረው ኢትዮጵያ ውስጥ በታወጀው የአስቸኳይ ጊዜ አዋጅና ይህ የአስቸኳይ ጊዜ አዋጅ እንዴት እየሄደ እንዳለን ያስከተለው ችግር ምንድን ነው በሚለው ላይና በተጨማሪ ግን ከዚህ ጋር ተያይዞ በርካታ ርዕሶች ነበሩ። ጾታን መሰረት ያደረገው ጥቃት በተለይ በስደተኛው ሕዝብ አሜሪካ በሚኖረው ያለው ችግር ምን ይመስላል፣ ሂማን ትራፊኪንግ የምንለው ህገወጥ መንገድ በማጓጓዝ ለወሲብም ይሁን ለተለያዩ ጥቃት መዳረግ፣ በአጠቃላይ ደግሞ ከሰብአዊ መብት ጋር በተያያዘ እዚህ የኢትዮጵያ ሴቶች ማዕከል በተቋቋመበት ካውንቲ ውስጥ እየተካሄዱ ያሉ ስራዎችን እና
በሜሪላንድ ማለት ነው
በሚሉ ላይ ያተኮረ ነው ነበር። አዎ።
ስለዚህ በተለያዩ ርዕሶች ላይ ከአስቸኳይ ጊዜ አዋጁ አንስቶ በተለያዩ ደግሞ ሴቶችን በሚመለከቱ ጥያቄዎች ዙሪያ ውይይት ሲደረግ ውሏል። በርዕሶቹ ላይ ተናጋሪዎቹ እነማን ነበሩ?
ተናጋሪዎቹ በመጀመሪያው በተለይ የአስቸኳይ ጊዜ አዋጁ ጋር በተያያዘው ሶሊያና አሽመልስና ሊሊ ወይም ስመኝሽ የቆየ ሁለቱም በዚህ ዙሪያ ላይ በቂ ጥልቅ የሆነ እውቀት የነበራቸውና አቅራቢውንም ያስደሰተ አቀራረብ ነው የነበራቸው። ሌሎች ሴቶች ላይ በሚደረጉ ጥቃቶች ቲና ፓተርሰን የተባሉ አሜሪካዊና አሜሊያ ማሲሌደስ ዘ ፐርሰን ሴንተር የሚባል አንድ ድርጅት መስራች የሆኑና በዚህ ድርጅት ውስጥ ደግሞ የጾታን መሰረት ያደረገው ጥቃት ሰለባ የሆኑ ሰዎችን በማገልገል ላይ ያሉ፣ በሰብአዊነት ጉዳይ ላይ ደግሞ እንደዚሁ ሁለት አሜሪካኖች የሞንጎመሪ ካውንቲ ሰብአዊ መብት ኮሚሽን ዋና ዳይሬክተር የሆኑትና ከዚህ ቀደም በኮንግረስ ውስጥ ያገለግሉ የነበሩ ማቴዎ ፓይን ፍራንክ የተባሉት ሰዎች ነበሩ።
እሺ። በርካታ ያሉ ሰዎች ንግግር አድርገዋል። በዚህኛው በስድስተኛው ጉባኤ ላይ የተገኘው ታዳሚ ቁጥር አርኪ ነበር? እንዴት ነበረ?
አዎ፣ አርኪ ነበር።
አርኪ ነበር ሲሉ እንግዲህ በአካባቢያችን ካለው ማህበረሰብ ብዛት አኳያ ይመልከቱና?
አዎ፣ በአካባቢው ከነበረው የህብረተሰባችን ብዛት አኳያ ብዙ እንጠብቅ ነበር። እስከ መቶ ነበር የምንጠብቀው። በቂ አይደለም ግን፣ መልክቱን ማካፈል የሚችሉ ሰዎች፣ ጉዳዩ ላይም ትኩረት ሰጥተው መስራት የሚችሉ ሰዎች ስለነበሩ የምንፈልገውን ዋና ዓላማ ግብ መጥቷል ብለን ነው እኛ እንትን የምንለው።
መልካም።
ሁለት በላይ ነበሩ።
ጥሩ። እንግዲህ የክሩ ነገር ሲነሳ መስራች ፕሬዚደንቷ ከዚህ ዓለም በሞት የተለዩት ዶክተር ማይገነት ሽፈራው ምንጊዜም ቢሆን የሚታወሱ ናቸውና በዕለቱ በምን መንገድ ታሰቡ? ዶክተር ማይገነት
ከዶክተር ማይገነት ሽፈራው ካረፉ በኋላ ቤተሰቦቻቸው አንድ ፌሎሺፕ ፕሮግራም እያዘጋጁ ነበር፣ ገንዘብ የሚያሰባስቡ ነበር። ይህ የፌሎሺፕ ፕሮግራም ዶክተር ማይገነት የቆሙለትን ዓላማ በተለይ የሴቶችን ትምህርት በመደገፍ በሴቶች ጉዳይ ላይ የሚደረጉ ጥናቶችን በማበረታታት የሴቶችን ትምህርት በማበረታታት ወይም ደግሞ ከሴቶች ጋር የሚሰሩ ሴቶችን ሊያገለግሉ የሚችሉ የአገልግሎት ሰርቪስ የዘረጉ ድርጅቶችን፣ ተቋማትን በማበረታታት እንዲገለገሉበት ገንዘብ ያሰባስቡ ስለነበር በአዲስ አበባ ቀደም ብለው አውጀዋል። እንደዚህም ትን ሁሉም ማመልከቻዎችን እንዲያቀርቡ በእለቱ አንድ ድርጅት አዲስ አበባ ዩኒቨርሲቲ ተማሪዎች ጋር የሚሰራ ተማሪዎች ድጋፍ የሚሰጥ የተለያዩ አቅርቦቶችን በተለይ ከሳኒታሪ ድፍና አገልግሎት ጋር የተያዙ መሰረታዊ ሆኑ የአገልግሎቱን የሚሰጥ ድርጅት የለው ሞመን የሚባል ድርጅት ስለነበር ለዚህ ድርጅት ወደ $2,000 ለዚህ አገልግሎት የሚውል በቂ ነው ባይባልም የተወሰነ ድጎማ እንትን ሊያደርግ የሚችል ስጦታ ተሰጥቷል በወቅቱ።
ጥሩ። እንግዲህ አድማጮቻችን ይህንን ሰፋ አድርገው ለመመልከት ቪዲዮ በድረገጻችን ላይ ስለሚወጣ መመልከት ይችላሉ። በዚህ አጋጣሚ ወይዘሮ ታድላ ምን ጥሪ ያለዎት?
እንግዲህ ምንም አይነት አገልግሎት ምንም አይነት ድጋፍ ድርጅቱን ያበረታታል ብዬ ነው በበኩሌ የምለው። የገንዘብ ድጋፍ ማድረግ አንድ ነገር ነው፣ ሌላው የሞራል ድጋፍ ራሱ ማበረታታት አይዟችሁ ማለት ተሰብስበው ተሳትፎም ደግሞ መጥተው እንዲሳተፉና አብረውን እንዲሰበሰቡ አላማውን እንዲረዱ በድህረ ገጻችን ላይ እና በዜግነታቸው ማድረግ የሚገባቸውን አስተዋጽኦ በሴትነታቸው ማድረግ የሚገባቸውን አስተዋጽኦ እንዲያደርጉ። በነገራችን ላይ ሴቶችን ብቻ አይደለም ወንዶችም አሶሺየት ሜምበር ወይም
ተባባሪ አባል
መሆን ስለሚችሉ ቢመዘገቡና ማድረግ የሚገባቸውን አስተዋጽኦ ቢያደርጉ ድርጅቱ ማድረግ የሚገባውን አገልግሎት ሊያሰፋውና ከፍ ያለ አስተዋጽኦ ልናደርግ የምንችልበት። ስለዚህ ለዚህ ነው ጥሬን ማቅረብ የምፈልገው።
እሺ፣ በጣም አድርጌ አመሰግናለሁኝ ወይዘሮ ታድላ ፋንታ ስለ ጊዜው።
ታንኪዩ። በጣም እኔም አመሰግናለሁ እድሉን ስለሰጣችሁን።
መልካም የትንሣኤ በዓል ይሁንልዎት።
ለሁላችንም እንዲሁም ለአድማጮች ሁሉ መልካም የትንሣኤ በዓል ይሁንላችሁ እላለሁ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበንን፣ አቀናባሪያችን ብርሃን ናይሉ ከተተኪው የስርጭት መሐንዲስ ጋራ ከሌሎች አዘጋጆች ጋርም ጭምር ሆነን እንሰናበታለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።